ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በሁለት ወር ውስጥ ይህን ሁሉ ፈታለሁ ብሎ መንግስት ቃል ገብቷል። በገባው ቃል መሰረት እንግዲህ ያደርግ ይፈጽም አይፈጽም እንደሆነ ይህንን አንድ ወር ጠብቀን የመንግስትን ተአማኒነት እና በህዝቡ ዘንድ ያለውን ተቀባይነት እስከምን ደረጃ እንደሆነ የምንገመግምበት ይሆናል ማለት ነው።
ዛሬ ከስር የተለቀቁት የኦፌኮ አመራር አቶ በቀለ ገርባ ናቸው። እርሳቸውን ጨምሮ ሰባት አባሎችም ክሳቸው ተቋርጦ ተፈተዋል። የዕለቱ አብይ ርዕሳችን ይዘግብበታል።
የታሰሩ የፖለቲካ እስረኞች ይፈቱልን፣ ጋዜጠኞች ይፈቱልን፣ በመላ ሀገሪቱ የሚገኙ ማለት ነው። እነዚህ ሙሰኛ የሆኑ ባለስልጣኖች ፍርድ ይቅረቡ።
አቶ ጥሩነህ ገምታ ናቸው እኚህኛው የኦፌኮ ስራ አስፈጻሚ ኮሚቴ አባል። በኦሮሚያ የተለያዩ ከተሞች የተመታውን የስራ ማቆም አድማ አስመልክቶ ለአሜሪካ ድምፅ ከሰጡት አስተያየት የተወሰደ ነው። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ ተጠባበቁ።
ከምሽቱ ዜና መካከል ቀደም ሲል ያሰማ ነው ሰላም ይመጣ ዘንድ የኢትዮጵያ መንግስት የታሰሩ ብዙ ሺህ ኢትዮጵያውያንን ሊፈታ ይገባል ይላሉ የኦፌኮ አመራሮች አቶ ደጀኔ ጣፋና በቀለ ገርባ። ገዢው የደቡብ አፍሪካ ፓርቲ ፕሬዚዳንት ጄኮብ ዙማ ስልጣን እንዲለቁ ጠየቀ። እሳቸው ግን እሽም እምቢም የሚል መልስ አልሰጡም። በሕገ ወጥ መንገድ ወደ አሜሪካ የገቡ ስደተኛ ሕፃናትን ከመባረር ለማዳን ከመምሸቱ በፊት ምክር ቤቱ መፍትሔ ያምጣ ይላሉ ፕሬዚዳንት ትራምፕ። ሌሎችም ዜና አሉን።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይዘን ከዛሬ ማክሰኞ የካቲት 6 2010 ዓ.ም ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። ፕሮግራሙን የሚያቀነባብርልን ፋሲል ነው። ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረን እናመሻለን። በቅድሚያ ግን
የሰዓቱን የዓለም ዜና።
ቀደም ሲል እንደገለጽነው አቶ በቀለ ገርባን ጨምሮ ሰባት የኦፌኮ አመራር አባላትና ሌሎች ተከሳሾች ክስ ተቋርጦ ዛሬ ከስር ተለቀዋል። ከስር የተለቀቁት አቶ በቀለ ገርባና አቶ ደጀኔ ጣፋ በሺዎች የሚቆጠሩ ሰዎች አሁንም እስር ቤት ይገኛሉ። የኢትዮጵያ መንግስት ቃሉን አክብሮ ሁሉንም ሊፈታ ይገባል፣ ለውጥ የሚመጣውም ያኔ ነው ሲሉ ለአሜሪካ ድምፅ ተናግረዋል። ቀደም ሲል እንዳልነው የዕለቱ አብይ ርዕስ ይዘረዝረዋል።
ገዢው የደቡብ አፍሪቃ ፓርቲ ዋናው አባሉና የአገሪቱ ፕሬዚዳንት ጄኮብ ዙማ ስልጣን እንዲለቁ ጠየቀ። ፕሬዚዳንቱ ግን ለመስማማታቸው እስካሁን መልስ አልሰጡም። ደቡብ አፍሪካውያን ሁኔታው አእምሮን የሚረብሽና ተስፋ አስቆራጭ እንዲሁም ዘረኝነት ከተወገደ ጀምሮ እስካሁን የደቡብ አፍሪካን ፖለቲካ ሲመራ የቆየውን ፓርቲ ጥንካሬ ስጋት ላይ የሚጥል ነው ሲሉ ተችተዋል። የአሜሪካ ድምፅ አኒታ ፖል ከጆሃንስበርግ የላከችውን ዘገባ ዝርዝር ትስታ በላቸው ይዛ ቀርባለች።
የሀገሪቱ ባለስልጣናት ዛሬ በገለጹት መሰረት ኤንሲ ማለትም ገዢው የአፍሪቃ ብሔራዊ ኮንግረስ ፓርቲ ፕሬዝደንቱ ጃኮብ ዙማ ከስልጣን እንዲወርዱ በይፋ ጠይቋል። የፓርቲው ዋና ጸሐፊ ኤሲ ማጋሹሊ ሲናገሩ ፓርቲው ሙሉ በሙሉ ድምፅ ባይሆንም ከ13 ሰዓታት ስብሰባው በኋላ ከአጠቃላይ ውሳኔ ላይ ደርሷል ብለዋል። ማጋሹሊ አክለውም ንግግሮች አሁንም እንደቀጠሉ ቢሆንም ፕሬዝደንቱ ከኮሚቴው ስራ አስፈጻሚ አካላት የቀረበላቸውን ጥሪ ተቀብለው ከስልጣን ይወርዳሉ ብሎ ፓርቲው ይጠብቃል ብለዋል።
Is there still room for negotiation? Yes, we are a political party which wants to resolve matters.
ለድርድሮች አሁንም ቦታ አለ? አሁን አለ። እኛ የፖለቲካ ፓርቲ እንደመሆናችን አለመግባባቶችን ማስቀረት የምንፈልገው በፖለቲካ መንገድ ነው። ያ ምህዳር አሁንም አለ። ፕሬዝደንት ጄኮብ ዙማ በተጨማሪ ሊያነጋግሩን ከፈለጉ በእኛ በኩል ዝግጁ ነን። ነገር ግን የብሔራዊ ፓርቲው ሥራ አስፈጻሚ ኮሚቴ ውሳኔ የመጨረሻው ይመስለኛል። ጄኮብ ዙማ ከሥልጣን እንዲወርዱ ነው የወሰነው። ስለዚህ ያ ውሳኔ ሊቀየር አይችልም።
ያም ሆኖ ግን ጃኮብ ዙማ ሥልጣን ለመልቀቅ ሕጋዊ ግዴታ የለባቸውም። እርሳቸውም ቢሆኑ እስካሁን ያን ለማድረግ እንደሚፈልጉ ፍንጭ አላሳዩም።
በኦሮሚያ ከተሞች ትናንት የጀመረው የግብይት ቀባና የሥራ ማቆም አድማ ዛሬም ቀጥሎ መዋሉን የተለያዩ ምንጮች ለአሜሪካ ድምፅ ገለጡ። በቡራዩ፣ በአርጆ ዴዴሳ፣ በቢሾፍቱ፣ በበቆጅ የተካሄዱ ሰልፎች የፖለቲካ እስረኞችና ጋዜጠኞች እንዲፈቱ፣ ነጻና ፍትሐዊ ምርጫ እንዲካሄድ፣ ሙሰኞች ለፍርድ እንዲቀርቡና ሌሎችም የሚሉ ጥያቄዎች የተያዙባቸውና የተደመጡባቸው መሆናቸውን ከስፍራው የተጠናቀሩ ዘገባዎች እማኞች ተናግረዋል። አድማጮች፣ የዚህን ዘገባ ዝርዝር ቆየት ብለን እናቀርባለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በሕገ ወጥ መንገድ ወደ ዩናይትድ ስቴትስ የገቡ ሕፃናትን ከመባረር ለማዳን ያለው ዕድል እየጠበበ በመሆኑ ልህ አስጨራሹ የኢሚግሬሽን ማሻሻያ ሕግ እንዲስተካከል የምክር ቤት አባላት መፍትሄ እንዲፈልጉ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አሳስበዋል። ሪፐብሊካኖችም ሆኑ ዴሞክራቶች ስምምነት ላይ መድረስ እንዳለበት ይስማማሉ በማለት የገለጡት ፕሬዚዳንት ትራምፕ ከብዙ ዓመታት በኋላ በዚህ እንቆቅልሽ በሆነው የዳካ ጉዳይ ወደ አንድ አስማሚ ነጥብ ብንደርስ እንደምን ድንቅ በሆነ ነበር ሲሉም ተናግረዋል። ትራምፕ በዛሬ የማክሰኞ ትዊተር መልእክታቸውም ካሁን በኋላ ሌላ አጋጣሚ የሌለውና የመጨረሻ ዕድል መሆኑንም ተናግረዋል። ባለፈው ዓመት ፕሬዚዳንት ዶናልድ ትራምፕ ይህን ወጣት ስደተኞችን ከመባረር የሚከላከለውን ዳካ ውድቅ እንዲሆን ማድረጋቸውና ምክር ቤቱም እስከ መጋቢት 26 ቀን ሕግ እንዲያወጣለት ቀነ ቀጠሮ መስጠታቸው አይዘነጋም።
ራሱን እስላማዊ መንግስት ነኝ የሚለው ነውጠኛ ቡድን ተጠናክሮ መዋጋት ለአንድ አፍታም ቸል የማይባል መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ ማክሰኞ አስገነዘቡ። ምንም እንኳ ቡድኑ ቀደም ሲል በሶሪያና በኢራቅ ከነበረው ይዞታ እየተባረረ የመጣ መሆኑ ቢታወቅም በጸረ ሽብር ውጊያው መዘናጋት ግን ትክክል እንዳልሆነ ነው ሚኒስትሩ አጽንኦት ሰጥተው የተናገሩት። ቲለርሰን ይህን ማሳሰቢያ ወይም ማስገንዘቢያ የሰጡት ዩናይትድ ስቴትስ እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም ኩዌት ውስጥ ላቋቋመችው የጣምራ ኃይል አባላት በተካሄደ ጉባኤ ላይ መሆኑም ተዘግበዋል። አይሲስ ወይም ለክልላዊ መረጋጋት ለሀገራችንና ለሌሎችም ክፍሎች ትልቁ አደጋና ስጋት ነው ሲሉ ቲለርሰን አክለው ተናግረዋል።
በሁለት የእስራኤል ወታደሮች ላይ ጥቃት በማድረሷ ክስ የተመሠረተባት ወጣት ፍልስጤማዊት ችሎት ዛሬ በአንድ የእስራኤል ወታደራዊ ፍርድ ቤት ተጀመረ። ይህ ዓለም አቀፍ ትኩረትን የሳበው የክስ ሂደት ግን በዝግ ችሎት እንዲታይ ዳኛው ወስነዋል። ወህኒ ቤት ሆና 17ኛ ዓመቷን የያዘችው አህሜድ ታሚሚ በጋዜጠኞችና በውጭ አገር ዲፕሎማቶች ወደ ተሞላው የችሎቱ አዳራሽ ስትገባ ሙሉ በሙሉ በራስ የመተማመን ስሜት ይነበብባት ነበር ተብሏል። ወዲያው እዚያ ለተገኙ ዘመዶቿ አጠር ያለ ሰላምታ እንዳቀረበች ዳኛው ከእርሷና ከዘመዶቿ በቀር ሁሉም ችሎቱን ለቆ እንዲወጣ ትዕዛዝ አስተላልፈዋል። ታሚሚ ባለፈው ታህሳስ ወር ነው ሁለት እስራኤላውያን ወታደሮች ላይ ዌስት ባንክ በሚገኘው የመኖሪያ ስፍራዋ ጥቃት ለማድረስ ስትሞክር በቪዲዮ ከተነሳች በኋላ ወህኒ የገባችው። በቪዲዮው መሰረት ታሚሚ አንዱን ወታደር እግሩ ላይ፣ ሌላውን ደግሞ በጥፊ ስትመታው ይታያል። ጥፋተኛ ሆና ከተገኘች ለዓመታት ያህል በእስር ልትቆይ እንደምትችል ነው የተነገረው።
ደቡብ ኮሪያ አገሯ ላይ ከሚካሄደው ከክረምቱ ኦሎምፒክ ውድድር ጋር በተያያዘ የምታራምደውን የሰላም ጥረት አዝጋሚ ቢሆንም ግን በተጠናከረ ሁኔታ የቀጠለ መሆኑ ተዘግቧል። ሰሜን ኮሪያ የሰላሙን ጥረት የምትደግፈው የኒውክሌር ጦር መሳሪያ ፕሮግራሟ እንደጠበቀ ሆኖ የተጣለባትን የኢኮኖሚ ወይም የምጣኔ ሀብት ማዕቀብ ለማቅለል ባላት ፍላጎት ብቻ እንደሆነ አንዳንድ ተቺዎች እየተናገሩ ነው። የደቡብ ኮሪያው ፕሬዚዳንት ሙን ጄን ኢን በሁለቱ ኮሪያዎች መካከል ያለውን ውጥረት ለማርገብ የሚያደርጉትን ጥረት በጽናት መቀጠላቸውን፣ ሰሜን ኮሪያ በክረምቱ ኦሎምፒክ ውድድር እንድትካፈል ያስቻላት አንዱና ዋነኛው ምክንያት እንደሆነም ተመልክቷል። በውድድሩ መክፈቻ ቀን የሰሜንና ደቡብ ኮሪያ ስፖርተኞች የእርቀ ሰላም ምልክት የሆነ የአንድነት አርማ በመያዝ የጋራ ሰልፍ ማካሄዳቸው ታውቋል።
በመጨረሻም የዩናይትድ ስቴትስንና የኔቶ ጦር አዛዦችን ጨምሮ የአፍጋኒስታን አጎራባችና ክልላዊ አገሮች ወታደራዊ አዛዦች አደንዛዥ እጽንና ሽብርተኛነትን መዋጋት ስለሚቻልበት ሁኔታ ለመወያየት ዛሬ ማክሰኞ ካቡል ውስጥ ጉባኤ ይዘዋል። የአፍጋኒስታን መከላከያ ሚኒስቴር ቃል አቀባይ ዳውላት ዋዚሪ በሰጡት ቃል ጉባኤው ያነጣጠረው እነዚህ ሁለት ፈተናዎች አደንዛዥ እጽ ንግድና ሽብርተኛነት ለመጋፈጥ የጋራ ጥረት ማድረግ የሚቻልበትን መንገድ ለመቀየስ እንደሆነ ታውቋል። ዜናው አበቃ። The Voice of America.
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የዛሬ ማክሰኞ የካቲት 6 2010 ዓ.ም ስርጭታችንን ነው። አስተናጋጆች አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ13765 ኪሎ ሄርዝ በ22 ሜትር ባንድ እና በ12140 ኪሎ ሄርዝ በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች የዕለቱ አብይ ርዕስ
አቶ በቀለ ገርባን ጨምሮ ሰባት የኦሮሞ ፌዴራል ኦፌኮ አመራር አባላትና ሌሎች ተከሳሾች ክስ ተቋርጦ ዛሬ ከስር ተለቀዋል። ከስር የተለቀቁት አቶ በቀለ ገርባና አቶ ደጀኔ ጣፋ በሺዎች የሚቆጠሩ ሰዎች አሁንም እስር ቤት ይገኛሉ፣ ኢትዮጵያ መንግስት ቃሉን አክብሮም ሁሉንም ሲፈታ ነው ለውጥ የሚመጣው ሲሉ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ነች ያነጋገረቻቸው።
አራቱ የኦሮሞ ፌዴራሊስት ኮንግረስ አባላትና ሌሎች ተከሳሾች ክስ እንዲቋረጥ በተወሰነው መሰረት በዛሬው ዕለት አቶ በቀለ ገርባ፣ አቶ ጉርሜሳ አያና፣ አቶ አዲሱ ቡላላ፣ አቶ ደጀኔ ጣፋ፣ አቶ ጌቱ ጋሩማ፣ አቶ ተስፋዬ ሊበንና አቶ በየነ ሩዳ ከእስር መለቀቃቸው ታውቋል። ማምሻውን አቶ በቀለ ገርባን አነጋግሬያቸው ነበር።
ዛሬ 10 ሰዓት አካባቢ ነው ከግቢ የወጣ ነው። ከማረሚያ ቤት የመፈቻ ደብዳቤ ደርሶን የወጣ ነው። ያው በሬዲዮ በቴሌቪዥን እንደተነገረው ሰባት ሆነን ነው የተለቀቅ ነው። ማረሚያ ቤቱ መኪና ልንይዝ የምንችልበት ቦታ ድረስ ሸኝቶናል። ከዛ በኋላ ተደዋውለን ከቤተሰቦቻችን ጋራ ብዙ ሰው መጥቶ እጅግ በጣም ብዙ በሚባል ሕዝብ ታጅበን አቶ ደጀኔና አዲሱ እንዲሁም ጉርሜሳ እነሱ ወደ ቡራዩ ሄደዋል ወደ ቤት። እኔ ደግሞ ወደ አዳማ እያመራሁ ነው። አሁን ዱከምን አልፈን ቢሾፍቱን አልፈን አሁን አዳማ አካባቢ ልንደርስ ጥቂት ነው የቀረት። በየቦታው ሰው ወጥቶ አሁን ምሽት 1 ሰዓት አካባቢ ነው። ያም ከዛም ትንሽ አልፏል። የኦሮሚያ ፖሊስም አስፈላጊውን ጥበቃ እያደረገልን እጅግ በጣም ብዙ የሆነ ህዝብ አሸኛኘት እያደረገልኝ ነው። በየቦታው አቀባበሉም እጅግ በጣም ደማቅ ነው። በጣም በህዝባችን ትብብርና ለነጻነት ያለውን ፍላጎትና ያለውን ፍቅር ለፍትህ ያለውን ፍቅር በሚያሳይ መልኩ ከባድ በጣም ትልቅ አቀባበል ነው እየተደረገልኝ ያለው።
አቶ በቀለ ገርባ እየተደረገላቸው ያለው አቀባበል ማንም ሊገምተው ከሚችለው በላይ ነው ብለዋል።
ምክንያቱም ከዚህ በፊትም እኔ ታስሬ ወጥቻለሁ የተወሰኑ አመታት። ያን ጊዜ በወጣው ጊዜ ያጋጠመኝ ነገር እንኳን በቀን መጥቶ ሰላም ሊለኝና ደስታውን ሊገልጽልኝ ቀርቶ በምሽት ሰው በማያይበት ሰዓት ቤቴ እየመጡ ነበር አንዳንድ ሰዎች ሰላም ይሉኝ የነበረው እና ደስታ መግለጫቸውን ይገልጡልኝ የነበረው። የአሁኑ ግን በጣም በሚገርም ሁኔታ እጅግ በጣም ልዩ የሆነ ጥበቃ ተደርጎልኝ ለሌሎችም እንደዚሁ ተመሳሳይ ነገር ተደርጎላ ቸው ወደ ቤታችን እየሄድን ስለሆነ በጣም በእውነት ይህንን እኔ ላስበው የምችል አንድም ቀን ይሆናል ብዬ የገመትኩት ነገር አልነበረም።
አቶ በቀለ ገርባ በዛሬው ዕለት ተጠርተው የመፈቻ ወረቀት እንደተሰጣቸውና እንደተለቀቁ ተናግረው፣ ነገር ግን በእስር ቤቶች ውስጥ ቁጥራቸውን ለመገመት የሚያስቸግር እስረኞች አሉ ብለዋል።
ምናልባት በሚዲያ አካባቢ የሚታወቁ ጥቂት ሰዎች ስለተፈቱ ሁሉ እስረኛ የተፈታ እንዳይመስለው ህዝቡ ይህንን በደንብ ልብ ሊል ፈልጋለሁ። በኢትዮጵያ ማረሚያ ቤቶች በተለይም በፌደራል ማረሚያ ቤቶች አሉ የሚባሉ የፖለቲካ እስረኞች ቁጥራቸው ከተፈቱት ጋር በሚመዛዘን አሁን የተፈቱት በእውነት እዚህ ግባ የሚባል ቁጥር አይደለም። በጣም ብዙ ሰዎች ናቸው ያሉት። ብዙ መሆናቸውን ብቻ ሳይሆን ለረጅም ዓመታት የታሰሩ የማረሚያ ቤቱ የተሰቃዩ እጅግ በጣም ብዙ ወንድና ሴቶች አሉ። ጋዜጠኞች አሉ፣ የመከላከያ ሰራዊት አባላት አሉ፣ የራይል አብራሪዎች አሉ። ሀገራቸውን ትናንት በትጋት ሲጠብቁና ከጠላት ሲከላከሉ የነበሩ ሰዎች አሉ። ከትምህርት ገበታ ላይ ተወስደው ከየዩኒቨርሲቲው ተሰባስበው ተለቅመው የታሰሩ አሉ። ከስራ ገበታቸው ላይ ተነስተው ታስረው በየእስር ቤቱ የሚገኙ አሉ። ከቅርብ ጊዜ ወዲህ ደግሞ በተለይ ከጎንደር አካባቢ እጅግ በጣም በርካታ የሆነ ሰው እየታሰረ ይገኛል። በፖለቲካ ምክንያት ታስረው ያሉት እና የተፈቱትን ስናይ ቁጥራቸው በጣም የሚመጣጠን አይደለም። ነገር ግን እንግዲህ በሁለት ወር ውስጥ ይህን ሁሉ አደርጋለሁ ፈታለሁ ብሎ መንግስት ቃል ገብቷል። በገባው ቃል መሰረት እንግዲህ ያደርግ ይፈጽም አይፈጽም እንደሆነ ይህንን አንድ ወር ጠብቀን የመንግስትን ተአማኒነት እና በህዝቡ ዘንድ ያለውን ተቀባይነት እስከ ምን ደረጃ እንደሆነ የምንገመግምበት ይሆናል ማለት ነው።
ሌላው ከእስር የተለቀቁትን አቶ ደጀኔ ጣፋን አነጋግሬያቸው ነበር። እርሳቸውም እንደ አቶ በቀለ ገርባ ስላልተፈቱት ሰዎች ያላቸውን ስጋት ተናግረዋል።
የኦሮሞ ልጅም ሆነ የኢትዮጵያ ሕዝብ እንዳለ ሁሉም እስር ቤት ነው ያለው። አሁን እኛ የወጣንበት ፍሪጅ ቤት ነው። ከፍሪጅ ቤት ከ13 ሰው አራታችን ሆን የወጣ ነው። ስለዚህ 9 ሰው አሁን ፍሪጅ ቤት ነው ያለው። እነ መጠለቃ ማስረሻ ሰጠ፣ እነ መጠለቃ አምጤነ ታደሰ የሚባሉ እነ ኒኖና ኦርጌሳ የሚባሉ በጣም የታሞ በሽተኞች የሆኑ ተደብቦ ተሰቅለው ስቃይ ያዩት እዛ ውስጥ አሁንም በፍሪጅ ቤት ነው የሚኖሩ። ጨለማ ቤት ከጎንደርም የመጡ እንደ ጨለማ ቤት የ80 ዓመት ሽማግሌ ጨለማ ቤት አጉሮት ነው ያሉ። የኦሮሞ ዝማ እንዳለ እስር ቤት ነው ያለ። ምኑ ወጣ? እኛ ትንሽ የምታየ የሚጨረጨረውን ህዝቡ እንትን ያለው እንጂ የኦሮሞ ህዝብ የአማራ ህዝብ እስር ቤት ነው ያለው።
አቶ ደጀኔ ጣፋ አያይዘው የኢትዮጵያ መንግስት የገባውን ቃል አክብሮ ሁሉንም እስረኞች በመፍታት ለውይይት በሩን መክፈት አለበት ብለዋል።
ኢትዮጵያ ዛሬም ነገም ትናንትም የዲሞክራሲ እስር ቤት ነች። ስለዚህ እኛ ሀገራችንን እንደ ማንኛውም ሀገር እንዳደጉ ሀገሮች ወደ ዲሞክራሲ አንድ እርምጃ ጸጥ እንድትል ነው የምንጠረው። ሁለተኛ ደግሞ በእኛ ምክንያት ብዙ የኢትዮጵያ ህዝብ ሞቷል፣ ደሙን አፍስሷል፣ አጥንቱን ከስክሷል፣ ቤቱን ተፈናቅሏል፣ ከቤት ከንብረቱ ተፈናቅሏል፣ ከሀገሩ ተፈናቅሏል፣ ዛሬም እየሞተ ነው። ስለዚህ ይሄን ህዝብ ዝም ብለን ማየት የለብንም። መንግስትን አነጋግረን ይሄን ህዝብ አነጋግር ይሄን ህዝብ ጋራ ተያይ ቁጭ በልና ይሄን ህዝብ አዳምጥ ነው። ሁልጊዜ የኦሮሞን ህዝብ በኦነግ የአማራን ህዝብ በግንቦት ሰባት የሚከሰውን የመክሰሻ ስርዓታቸውና ደንባቸውን አቁሞ ከሀገር ውስጥም ከውጭም ኢትዮጵያ ተሰዶ የትም ቦታ ላይ እየተሰደበ እየተዋረደ የምኖረውን የኢትዮጵያ ህዝብ በአንድ እችን ሀገር ነጻ አውጥተን በጋራ የምንኖርበትን ኢትዮጵያ እናደርጋለን ብለን ነው የምንነሳው።
አብረዋቸው የነበሩትን የአቶ ደጀኔ ጣፋም ባለቤት ወይዘሮ አሰለፈች ሙላትን እንኳን ደስ አሉት ብያቸው ነበር።
እንኳን ደስ አለን ለማለት በጣም ትንሽ ይከብዳል። የኢትዮጵያ ልጆች፣ የኦሮሞ ልጆች ዛሬም ትላንትናም እየተገደሉ ነው፣ ዛሬም እየተቀበሩ ነው ያሉት እና ሙሉ ደስታ አይደለም፣ ግማሽ ደስታ ነው። የሚያስደስተን ነገር ደግሞ የሚገደሉት ሲቆሙ ነው። እኛ በህይወት ስላለ አግኝተነዋል። ቤተሰብም ሰፈርም በሙሉ ተደስቶ አጅቦት እየተቀበለው ነው ያለው እና አንድ በኩል ደግሞ እየተለቀሰ ነው ያለው። ያሳዝናል።
ገዢው ፓርቲ ኢህአዴግ ለ18 ቀናት የቆየ ግምገማ ካካሄደ በኋላ የፖለቲካ ምህዳሩን ለማስፋት ፖለቲከኞችና ሌሎች ሰዎችን ክሳቸውን በማቋረጥ በይቅርታና በምህረት በሁለት ወር ጊዜ ውስጥ ከስር እንደሚለቅ ማስታወቁን መዘገባችን ይታወሳል። በሌላ በኩል የፌዴራል ጠቅላይ አቃቤ ሕግ ሰሞኑን ለሀገር ውስጥ መገናኛ ብዙሃን እንዳስታወቀው ከእስር የሚለቀቁ ሰዎች የዚህ ውሳኔ አካል ናቸው ብሎታል። በሀገር ውስጥ የሚገኙና ጉዳዩን የሚከታተሉ ግለሰብ ተሟጋቾችና ዓለም አቀፍ የሰብአዊ መብት ተቋማት በኢትዮጵያ እስር ቤቶች ቁጥራቸው በውል የማይታወቁ የህሊናና የፖለቲካ እስረኞች መኖራቸውን በመግለጽ ሁሉም እንዲፈቱ እንደሚወተውቱ መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
በኦሮሚያ ከተሞች ትናንት የተጀመረው የግብይት ዕቀባና ሥራ የማቆም አድማ ዛሬም ቀጥሎ መዋሉን የተለያዩ ምንጮች ለአሜሪካ ድምፅ ገልጠዋል። በቡራዩ፣ በአርጆ ደዴሳ፣ በቢሾፍቱ፣ በበቆጂ የተካሄዱ ሰልፎች የፖለቲካ እስረኞችና ጋዜጠኞች እንዲፈቱ፣ ነጻና ፍትሐዊ ምርጫ እንዲካሄድ፣ ሙሰኞች ለፍርድ እንዲቀርቡና ሌሎችም ጥያቄዎች የተስተናገዱባቸውና የተደመጡባቸው መሆናቸውን መለስካቸው አማ ከየአካባቢው ያነጋገራቸው እማኞች ተናግረዋል። የታሰሩ ሰዎች መኖራቸውንና በሸንኮራ አገዳ ማሳ ላይም ቃጠሎ መድረሱን ተከታዩ የመለስካቸው ዘገባ ጠቁሟል ነው።
በኦሮሚያ አያሌ ከተሞች የግብይት ዕቀባና የሥራ ማቆሙ አድማ ዛሬ በሰላማዊ ሰልፎች መታጀቡ ታውቋል። እነዚህ ሰላማዊ ሰልፎች በብዙ ስፍራዎች አላንዳች የሰላም መደፍረስ መጠናቀቃቸውም ምንጮች ለቪኦኤ አስረድተዋል። በዛሬው ቀን በኦሮሚያ ክልል ስለተከናወኑ የዕለቱ እንቅስቃሴዎች ሰፋ ያለ መረጃ ይኖረው እንደሆነ በሚል የኦሮሞ ፌዴራሊስት ኮንግሬስ የሥራ አስፈጻሚ አባል አቶ ጥሩነህ ገምታን ጠይቄያቸው ነበረ። አቶ ጥሩነህ ፓርቲያቸው እንደ ድርጅት በዚህ ሕዝባዊ እንቅስቃሴ ምንም አይነት ተሳትፎ እንደሌለው አስታውሰው በተለያዩ ቦታዎች የሚገኙ አባላቱ በግል እንደ ዜጋ እንደተሳተፉ ተናግረዋል። የዛሬውን የከተሞቹን በተመለከተም አቶ ጥሩነህ በአብዛኛው ሰላማዊ ነው ብለዋል። ይሁንና ጥቂት የግጭት ስፍራዎችም ነበሩ።
ብዙ ቦታዎች ላይ የስራ ማቆም አድማውና የገበያ ውቅባው ሰላማዊ በሆነ ሁኔታ እየተካሄደ ይገኛል። አልፎ አልፎ ግን ግጭቶች እንደነበሩ ማለትም ከመንግስት ጸጥታ ኃይሎችና ከህዝቡ ጋር በተለይም የጸጥታ ኃይሎቹ መንገድ ላይ የሚሄዱትን ወይም የሚቆሙትን ሰዎች ለምን ትቆማላችሁ የሚል ጥያቄ እያቀረቡ ወደ እስር ቤት ሁሉ እየወሰዷቸው፣ ለምሳሌ ቡራዩ አካባቢ 40 የሚሆኑ ሰዎችን ወደ አየር ጤና አካባቢ እንደወሰዷቸው ሰምቻለሁ።
እንዲሁም በአርጆ ወደዴሳ ስኳር ማምረቻ ድርጅት የሸንኮራ አገዳ ተክል ላይ ቃጠሎ እንደደረሰም መረጃ እንዳላቸው አቶ ጥሩነህ ገልጸዋል። ይህም የሆነው የጸጥታ ኃይሎች ለምን የሥራ ማቆም አድማ አደረጋችሁ በማለት አስለቃሽ ጢስ በሠራተኞች ላይ በመወርወራቸው የተወሰደ አጸፋ እርምጃ እንደሆነ መረጃ ደርሶኛል ብለዋል። በአብዛኛው ከተሞች በተካሄዱት ሰልፎች ተነስተው የነበሩ ጥያቄዎችንም አቶ ጥሩነህ አስታውሰዋል።
የታሰሩ የፖለቲካ እስረኞች ይፈቱልን፣ ጋዜጠኞች ይፈቱልን፣ በመላ ሀገሪቱ የሚገኙ ማለት ነው። እነዚህ ሙሰኛ የሆኑ ባለስልጣኖች ፍርድ ይቅረቡ የሚሉትን መፈክሮች ሲያሰሙ እንደነበረ ሰምቻለሁ። ባለስልጣኖች ወይም የአካባቢው አስተዳደር ሰዎች ሲጠይቋቸውም ይህንኑ እንደሚያቀርቡላቸውና በተለይ ትክክለኛና ህጋዊ የሆነ ፍትህ፣ ነጻና ፍትሃዊ የሆነ ምርጫ በሀገራችን ውስጥ ይኑር የሚሉ ጥያቄዎችን ሲያቀርቡላቸው እንደነበረ ሰምቻለሁ። ይህንም መረጃ ደርሶኛል።
በደብረ ዘይት ወይም ቢሾፍቱ ከተማ ዛሬ የነበረው ሁኔታ የዘረዘሩልኝ አቶ ለገሰ ታደሰ የተባሉ የከተማዋ ነዋሪ ናቸው።
ሁሉም የመንግስት ሴክተሮችና የግል ተቋማት ሁሉ ተዘግተዋል። የከተማው ሰላም በተመለከተ ኦልሞስት ህዝብ ሰላማዊ ሰልፍ ወጥተዋል። ተቃውሞውን እያሰማም ነው ከጠዋት ጀምሮ እስካሁንም። አሁን ባለው ቤድ ቦታ ትንሽ ተረጋግተዋል እንጂ ተቃውሞው ቀጥሏል። አሁን የሰላም ሁኔታን በተመለከተ ተቃውሞ የመጡ ህዝብ ተቃውሞ የወጣ ህዝብ ምንም አይነት አደጋ አላደረሰም። ምንም አይነት ድንጋይ የያዘ የለም። ማንንም ለመጉዳት ማንንም ለመተናኮል ምንም ነገር አስቦ አልወጡም። በጣም ስርዓት ባለው ሁኔታ የራሳቸውን ተቃውሞ ብቻ እያሰሙ ነበር። ሆኖም ግን በዚህ በሰላማዊ ሰልፍ ላይ አንዳንድ ሁከት መፍጠር የፈለጉ የመከላከያ ኃይል ጣልቃ ገብቶ ነበር። ወደ አየር ኃይል ስፖርት ክለብ አካባቢ እና መኮንኖች ክለብ አካባቢ በሰልፍ በወጡት ህዝብ ላይ ሌላ አመፅ ፈልጎ መንገድ ላይ ቆሙ። መሳሪያ ይዞ መንገድ ላይ እስከ መቆም ወጣቶችን እስከ ማጠናኮል ደርሶ ነበር። ነገር ግን ህዝቡ ያን ሁሉ ችሎ ያን ሁሉ ተቋቁሞ ነገሮችን አረጋግቶ ተቃውሞውን ቀጥሏል።
ዛሬ እስቲ በዚህ በነበረው የሚሉኝ ሰላማዊ ሰልፍ ላይ ምን ያህል ሰው እንደተገኘ በግምት ይነግሩኛል?
ባየኋቸው አካባቢዎች ብቻ ከባቦ ጋያ እስከ ሰርክል ያሉት ቢያንስ ከ20 ሺህ ያላነሰ ህዝብ ወጥቷል። ከሰርክል በላይ ደግሞ ያሉት ከመናራ ጀምሮ እስከ ሳንሻይን ያሉ አሁን ከባቦ ጋያ እስከ ሰርክል ካሉት 10 እጥፍ በላይ ይሆናሉ። በጣም ብዙ ህዝብ ነው። በጠቅላላው ግን ከ100 ሺህ እስከ 200 ሺህ የሚደርስ ህዝብ የተቃውሞ ሰልፉን ተቀላቅሎ እያሰማ ቆይቷል።
በተለያየ ቦታ ነበረ ማለት ነው ሰልፉ?
አዎ፣ በተለያዩ አቅጣጫ ሰልፉ ቀጥሏል። ምንም አይነት እንቅስቃሴ የለም። ሌላው የትራንስፖርት ያልከውን አልመለስኩልህም። የትኛውም አይነት የትራንስፖርት እንቅስቃሴ የለም። አንዳንድ የፖሊስ ፓትሮል መኪናዎችና የመከላከያ መኪና ካልሆነ በስተቀር የትኛውም አይነት የትራንስፖርት እንቅስቃሴ የግልም ሆነ የንግድ ትራንስፖርት እንቅስቃሴዎች የሉም። በሙሉ ተዘግቷል። ባጃጅ፣ ታክሲ፣ ከከተማ ውጭ የሚሄዱ ማንኛውም አይነት
ህዝቡ አሁን ተሰላፊው ምን እንደሚፈልገው ምን እንዲሆንለት ነው የሚፈልገው እስቲ ንገሩኝ።
ተሰላፊው ምን ይፈልጋል? ሰው ምንድን ነው የምትፈልጉ ብለህ ብትጠይቀኝ ይሻላል። ሞር የዛው አባል ስለሆንኩኝ።
መልካም።
ምክንያቱም በቃ ኢህአዴግን መንግስት አልፈለግንም። ኢህአዴግ መንግስት እስካሁን አቆርቁ ዘውናል። እስካሁን ህይወታችን ተጫውቶብናል። ስራ እንዳንይዝ አድርጎናል። ወጣቱ የስራ እድል እንዳያገኝ አድርጓል። የሀገሪቷን ሀብት ዘርፏል። የዲሞክራሲ ስርዓቱን አፍኖ ይዘዋል። ህዝብ እንደ ልቡ እንዳይናገር፣ እንደ ልቡ ብሶቱን እንዳያሰማ አድርጓል። ያ ስሜት ከውስጣችን ፈንጥቆ ወጥቶ አሁን በአደባባይ ታይቶ በቃ ኢህአዴግን አንፈልግም፣ ከስልጣን ይውረድ፣ የታሰሩት ይፈቱ፣ እነዚህ እስረኞችን ይፈቱ፣ በማረሚያ ቤት ያሉ ይውጡ። እነዚህ ተቃውሞዎች እየተሰማ ነው ያለ።
በቢሾፍቱ ከተማ ትናንትም ሰልፍ የነበረ መሆኑንና ጥያቄዎቹን ለከተማዋ አስተዳደር አቅርበው እንደነበረም አቶ ለገሰ ታደሰ ገልጸውልኛል። ይሁንና አስተዳደሩ ምላሽ አልሰጠም ብለዋል። ይህንን አስመልክቶ ማብራሪያ እንዲሰጡኝ የከተማውን ከንቲባ ወይዘሮ ገነት አብደላን በስልክ ለማግኘት ያደረኩት ሙከራ ለዛሬ አልተሳካልኝም። ጥረቴን ነገ መቀጥላለሁ። ወደ አርሲ በቆጂ በአርሲ በቆጅና የአካባቢዋ ነዋሪ ትዕይንተ ሕዝቡንና ሌሎች ድርጊቶችን የአካባቢው ነዋሪ ነኝ ያሉኝ አቶ ጌቱ ሸቱ ገልጸውልኛል። እዚህ ሰላማዊ ሰልፈኛው ጥያቄውን ያቀረበው ለቄሮ ተወካይ እንደሆነም የገለጹልኝ አቶ ጌቱ ሸቱ የጥያቄዎችን አይነት ባጭሩ ዘርዝረውልኝ ነበር።
ጥያቄ ለመልካም አስተዳደር፣ እኛ በፊት በብሔር ምናምን አንስታችሁ በብሔር አጋጫችሁኝ፣ ሙስሊምና ክርስቲያን ተጣላ ብላችሁ የምታወሩት ይሄ ይቁመ። ለምን በብሔር ታጋጫላችሁ? አንድ ደግሞ የኦሮሞ ለኦሮሞ ህዝብ የሚሰራው አካል ሁሉ ከእኛ ጋር መጥቶ አብረን እንስራ፣ ከውጭ ያሉትም ይሄ በፊት የተፈረጁት ሁሉ ተነስቶ ከእኛ ጋር መጥቶ እንዲሰሩ ምናምን የሚልም አለ። ብዙ ነው ጥያቄው። እና በቀለ ገርባ በጣም ተነስቷል። የታሰሩት እንደ ፌዴራል እንደተነገረው እነሱ ወጥቶ ከእኛ ጋር ይኑሩ የሚል ነው ጥያቄ። ይፈቱ ነው በቃ። የታሰሩት በሙሉ በዚህ ምክንያት፣ በፖለቲካ ምክንያት የታሰሩ ይውጡ። ወያኔ አይግዛ፣ አሁን በኋላ ከእነሱ ጋር አንሆንም፣ አንነጋገርም፣ ወያኔ አይግዛ፣ ስርዓቱ ይቅር የሚል ነገር አለ።
የግብይት እቀባውም ሆነ ሰላማዊ ሰልፉ እስከ ነገ ድረስ እንደሚቆይ አንዳንድ ምንጮች ያመለክታሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። ሁኔታውን እየተከታተለ እንደሚዘግብልንም ተስፋ እናደርጋለን። ወደ ቀጣዩ እንለፍ። በኦሮሚያ የተለያዩ አካባቢዎች እየተካሄደ ያለውን አድማ ተከትሎ ክልሉን አቋርጠ ወደ አዲስ አበባ ለመጓዝ ከተለያዩ ከተሞች የተነሱ ወደ 60 አውቶቡሶች በደብረ ብርሃን መከማቸታቸውን አንድ የአይን እማኝ ተናግረዋል። የአይን እማኙንና የመያድ አመራር አባል የሆኑትን አቶ በላይሁን ዘመድኩንን ማምሻውን ያነጋገራቸው እስክንድር ፍሬው ተከታዩን ልኮልናል።
በደብረ ብርሃን የሚያልፈው በሰሜን ወሎ በሙሉ ከደቡብ ወሎም ከሰሜን ወሎም ከወሎ የሚመጡ እንዳሉ ናቸው። በተለይ በፊት የኤርትራና የትግራይ መስመር ነው ይሄ ትልቁ በጣሊያን የተሰራ ደብረ ሲናን ዋሻውን አልፎ የሚመጣ ወደኋላም አልተመለሱም፣ ወደፊትም አልሄዱም።
ለምንድን ነው ወደኋላ አልተመለሱበት ምክንያት?
ወደኋላ ወዴት ይሄዱ? መሸ ወደዛ ለመሄድ ነበር አላማቸው። ወደኋላ መመለስም አልቻሉም። አልጋም ይፈልጉ አሉ፣ ገንዘብ ያላቸው አልጋም አከራየት የማይችሉ ደግሞ የትም የወደቁ ናቸው። የአልጋ ቤት ላይ ደግሞ ከፍተኛ ዋጋ እየጠየቋቸው ነው። በጣም ችግር አለ።
ይሄ ነገር ዛሬ ነው የታየው? ከትናንት ጀምሮ ነው? ዛሬ ነው ያዩት እርስዎ ያስተዋሉት እርስዎ?
ትናንትና በእርግጥ የስራ አድማ ምናምን በሌሎች ሲደረግ በደብረ ብርሃን አልተደረገም ትናንት። ዛሬ ግን እንቅስቃሴው ከአዲስ አበባ ከካራሎ መዝጋት የተነሳ ነው ይሄ የተከሰተው።
ከወሎ የሚመጡ አውቶቡሶችን ጠቅሰውልኛል። በደብረ ብርሃን ነው የሚያልፉት ብለው። ከወሎ የሚመጡት ብቻ ናቸው በደብረ ብርሃን የሚያልፉት?
ከቦረና ብያለ የቦረና ሰዎችን አነጋግሬያለሁ ችግራቸውን።
ከቦረናም በእናንተ ነው የሚያልፉት? በደብረ ብርሃን ነው የሚያልፉት? ከቦረና የሚመጡ አውቶቡሶችን
ቦረና እና በተለያየ ቦታ የመጡ አሉ ነው የምልህ። ከሰሜን ወሎም ከደቡብ ወሎም
ከአዲስ አበባ ወደ ደብረ ብርሃንስ የመጡ አውቶቡሶች የሉም ዛሬ?
ከዛ የሚመጣማ እዛ ተዘግቶበታል የለም።
ስለዚህ በአንድ አቅጣጫ ብቻ የመጡ ናቸው?
ከአዲስ አበባ ወደ ደብረ ብርሃን የሚመጣውማ ካራሎ ላይ ተዘግቷል።
አቶ በላይሁን በጣም ነው የማመሰግነው ስለ ጊዜዎት።
በጣም እኔም አንተን አመሰግናለሁ።
እስክንድርን እናመሰግናለን። አሁንም እስክንድር የዘገበልን ወይም ከአዲስ አበባ ያደርሰን ዘገባ ነው። የሰው ሕይወት የጠፋበትን ጨምሮ በኢትዮጵያ የሚታየው ሁከት እንዳሳሰባቸው በአዲስ አበባ የዩናይትድ ስቴትስ አምባሳደር ማይክል ሬይነር ተናገሩ። ሁከት በቀላቀሉ ሰልፎች ላይ እንኳን ገዳይ የሆነ ኃይል መጠቀም የመጨረሻ አማራጭ መሆን አለበት ነው ያሉት አምባሳደሩ። ይህም ሆኖ በመንግስት የተገለጡት የለውጥ እርምጃዎች ወደ ፈጣንና ተጨባጭ ተግባር ከተቀየሩ ኢትዮጵያ ልታሳካ ስለምትችለው ተስፋ ያላቸው መሆኑን ተናግረዋል። በኤምባሲው የፌስቡክ ገጽ ላይ ያሰፈሩትን የተከታተለው እስክንድር ፍሬው ተከታዩን አጠናቅሯል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር መልእክት በተለያዩ የኢትዮጵያ አካባቢዎች ያለውን ወቅታዊ ሁኔታ መነሻ ያደረገ ነው። በተለይ የሰው ሕይወት የጠፋባቸው ሰልፎችና ግጭቶች በመልእክታቸው በትኩረት ተነስተዋል። ወቅታዊዎቹን የኢትዮጵያ ሁኔታዎች የገመገሙትም አገራቸው ከቆመችላቸው መርሆች አንጻር መሆኑን አምባሳደሩ ጠቁመዋል። ከዚህ አንጻርም ሰዎች ሐሳባቸውን በሰላማዊ መንገድ እንዲገልጹ ሊፈቀድላቸው እንደሚገባ ጠቅሰዋል። ያንን ማድረግ እንደሚችሉም ማረጋገጫ ሊኖራቸው እንደሚገባ አመልክተዋል። የአምባሳደሩን ሐሳብ እንዲያብራሩ የጠየቅኳቸው በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት ሐሳቡ ከዚያም የሰፋ እንደሆነ ይናገራሉ።
And this is not new for us. This is something we've been advocating for a long time. I mean, this is one of our core principles as Americans. But we think that with what's been happening over the past few weeks, it's worth reiterating these principles.
የተባበሩት መንግስታት የዓለሙ ድርጅት ጠቅላላ ጉባኤ እንደ አውሮፓ ቆጣጠር በ1948 ዓ ም ያጸደቀውን ዓለም አቀፍ ሰነድ 70ኛ ዓመት ለማክበር ለአንድ ዓመት የሚዘልቅ ዘመቻ ጀምሯል። ሰነዱ ከሰባ ዓመታት በፊት ማለት ነው የነበረውን ያህል ዛሬም አስጊ ነው ሲሉ ያስረዳሉ የዘመቻው አስተባባሪዎች። ሊሳ ሽላይን ለአሜሪካ ድምፅ ከጄኔቫ የላከችውን ዘገባ ሰሎሞን ክፍሌ ያቀርባል።
የተባበሩት መንግስታት የሰብአዊ መብቶች ድንጋጌ ፓሪስ ከተማ ላይ የረቀቀው እንደ አውሮፓውያን ዘመን አቆጣጠር በ1948 ዓመተ ምህረት ሲሆን ያረቀቁትም በቀድሞዋ የዩናይትድ ስቴትስ ቀዳማዊት እመቤት በኤሌኖር ሩዝቬልት የተመሩ ሀገሮች ናቸው። ዓላማውም በሁለተኛው የዓለም ጦርነት ወቅት የተፈጸሙ አሰቃቂ የሰብአዊ መብት ጥሰቶች እንዳይደገሙ ለማድረግ ነበር። እነዚያን የሰነዱ ፈራሚ ሀገሮች በሙሉ የሚያግባባው ትልቁና ጠቃሚው ነገር ጸረ ልዩነት አቋም ያለው መሆኑ ነው። ሰዎች ሁሉ እኩል ናቸው፣ ያ ሰዎች ሁሉ እኩል ናቸው፣ እኩል መብት አላቸው የሚለው እምነት ያስተሳስራቸዋል። የዓለሙ ድርጅት የሰብአዊ መብቶች ጽህፈት ቤት ቃል አቀባይ ሩፐርት ኮልቪል እንደሚሉት በዓለም አብዛኞቹ የሰብአዊ መብቶች ጥሰቶች የሚፈጸሙትና ችግሮች የሚመነጩት ዓለም አቀፉን የሰብአዊ መብቶች ድንጋጌ ካለማክበር ነው።
I think in the current climate a lot of those issues are really crystallizing. You look at the Me Too movement. So even with all the advances that have been
አሁን ባለው ሁኔታ አብዛኞቹ ጉዳዮች ወደ አንድ እየመጡ ይመስለኛል። ስለዚህ ያለፉትን 70 ዓመታት ታሪክ ካየን ብዙ የተራመድ ነው የሴቶችን መብቶች በማስከበሩ ጉዳይ ላይ መሆኑን እናያለን። አሁን ደግሞ የሚ ቱ እንቅስቃሴ ድንገት ተፈጥሯል። ዛሬ ላይ ብዙ እድል ያላቸውና በዓለም ቀዳሚ ዲሞክራሲያዊ በሚባሉት ሀገሮች የሚኖሩ ሴቶች እንኳ ሳይቀሩ ለመብቶች ረገጣ ተጋላጮች ሆነው እናገኛቸዋለን።
ኮልቪል የሰብአዊ መብት ለሰዎች እንደ ገጸ በረከት ከሰማይ የሚወርድለት ሳይሆን እንዲከበሩለት በሚያደርጋቸው የትግል ሂደቶች የሚጎናጸፋቸው መሆናቸውን አስረድተዋል። አንዴ ያን ህልሙን እውን ካደረገ በኋላ ሊጠብቃቸው ይገደዳል ሲሉም አብራርተዋል። የሰብአዊ መብት ተሟጋጆች ዋናው ዓለም አቀፍ ድንጋጌ ወደፊት ብዙ የመብት ጥያቄዎችን ማሟላት እንዳለበት ያስገነዝባሉ። ውስብስብ ከሚሏቸው ጉዳዮች መካከልም ባለንበት የኢንተርኔት ዘመን ሐሳብን በነጻነት የመግለጽ፣ የዓለማችን አየር መለዋወጥ በሕይወት ላይ የሚጋርጠው ስጋትና ምግብ፣ ውሃና መጠለያ የማግኘት መብቶች ጉዳይ ሊካተቱበት እንደሚገባ ያብራራሉ።
አድማጮች፣ አሁን ሁለተኛውን አጋማሽ ዘልቀናል። በዚህ ክፍል የመጀመሪያ ወደ ሆነው ቅንብር ነው የምንሻገረው። ሳምንታዊው ሐኪሞን ይጠይቁ።
ለአብዛኛዎቻችን በለት ተለት ህይወታችን በእጅጉ ከመያስፈልገን እና ፈጽሞ ከመይለየን አንድ የዘውትር መገልገያ ጋር ተዛምዶ በሚነሳ ጤናነክ ጥያቄ ዙሪያ የተጀመረ ቅንብር ነው። ዛሬም ሐኪሙን ይጠይቁ ይዘው ቀረበው ከአንዳች ሁነኛ መደምደሚያ ላይ ያልተደረሰበትንና ነገር ግን በተለያዩ ጊዜያት የተካሄዱ ጥናቶች ደጋግመው የዳሰሱትን ይህን ርዕሰ ጉዳይ አስመልክቶ በቅርቡ የወጣ አዲስ ጥናት ዳግም መነጋገሪያ አድርጎታል። ሐኪሙን ይጠይቁ በምሽት ዝግጅቱ የማህበራዊ መገናኛ ብዙሃን አዘውታሪነትና አጠቃቀሙን ተከትሎ ሊመጣ የሚችል አሉታዊ የስነ ልቦና ተጽዕኖ አስመልክቶ የተካሄደ ጥናትም መልከት ያደርጋል። ሙያዊ ትንታኔውን የሚሰጡን በዚህ በዩናይትድ ስቴትስ በታዋቂው የህክምናና የምርምር ተቋም ሚዮ ክሊኒክ በነርቭና በአንጎል ህክምና እንዲሁም በጥናትና ምርምር የተሰማሩት የዘወትር ተባባሪያችን ፕሮፌሰር ዮናስ እንዳለ ገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ያንን የስልክ ነገር ልታመጣ ነው አይደለም? በኪሳችን ይዘን ነው የምንዞረው።
አዲሱም የተሰማውም ድምፅ የቀደመው ድምፅም ጉዳዩን ሳያሳብቁ አልቀሩም። ታዲያ በቀጥታ የምንሄደው ሳምንት ካቆምንበት ልባት ካደረግንበት ነውና ፕሮፌሰር ዮናስ ትጥቅ የሚያስፈታ ነገር ግን የለም ጥንቃቄ እንጂ ይላሉ።
ለነገሩ ትጥቅ የሚያስፈታ ሁኔታ የለም፣ የሚያስደነግጥ ነገር የለም። እየተጠና እየታየ ያለ ነገር ነው። እንደ ማንኛውም በልኩ ከተያዘ ጥሩ ነው። በልኩ ካልተያዘ ይሄ ሴልፎን አዲክሽን የሚባል ሁሉ አንዳንድ ጥናቶች ተደርገው እንደ ከባድ ሱስ እና ከሌላው ኑሮ ሁሉ ነቅሎና ገንጥሎ አውጥቶ እዛችሁ ስልኩ ላይ ብቻ ሌላው ነገር የማይጥም ሌላው ነገር አታካች የሆንበት
ጊዜ
ይሄ በተለይ ወጣቶች ላይ ችግር ሊሆን ይችላል የሚል ትልቅ ስጋት አለ።
የጠባዩን ጉዳይ የሚመለከተውን የስነ ልቦናውንና ማህበራዊ ቀውሱን ገፋ አድርገን እንሄድበታለን። ሌሎች የቴክኖሎጂና የማህበራዊ መገናኛ ብዙሃንን አጠቃቀም በተመለከተም ይልቁንም ደግሞ የእናንተን ጥናት የሚመለከት በተከታዩ እናነሳለን። ፕሮፌሰር ዮናስ ስለ ጥንቃቄ በገለጹበት ላይ ካንሰርም ሆነ ሌሎች ህመም ሁኔታዎችን ስለማስከተሉ ያለቀለት የሳይንስ ድምዳሜ እንዳለመኖሩ አሁንም በማሳሰብ በግልጽ ፊት ለፊት የሚታዩትን ጉዳቶች ብቻ ብናይ የዕለት ተዕለት መጠቀሚያ መገልገያችን ይልቁንም አንዳንዴም ለበርካታ ሰዓታት ያለማቋረጥ የሚጠቀሙ ሰዎች እንደመኖራቸው በዚህ የስልክ አጠቃቀም ወቅት የሚመነጭ የሙቀት ኃይል ጆሮ ላይ ለጥፈን ለረጅም ሰዓት ስንይዝ የሚፈጥረው ሙቀት ቆዳ ላይ ከሚያሳድረው አለፍ ብሎ ሊጎዳ የሚችልበት ሁኔታ ከግምት የማስገባት የጽሑፍ መልእክቶችን የሚሆን ስልክ በሚጠቀምበት ጊዜ ከ30 እስከ 40 ሴንቲሜትር ከሰውነት አርቆ የሚጠቀም ሰው ጥንቃቄ ማድረጉ እንዳወንታዊ መንገድ የዓለም ጤና ድርጅት ይመክራልና እነኚህ ላይ አጽንኦት ሰጥተው ቀደም ብዬ ወዳነሳሁት ሱሰኝነትን የማህበራዊ ቀውስና ጠባይንም ወደሚመለከተው ብንሻገር
እነዚህ ከመጠን በላይ ከስልኩ ጋር ከልክ በላይ መነካካቱ ጥንቃቄ ያስፈልጋል የሚለው የስልኩ ባለቤቶች ኩባንያዎች ራሳቸው እኮ ይህንን ምክር ይሰጣሉ። በተጨማሪም ደግሞ ኤፍዲኤም እንደዚሁ ይህንን ምክር ይሰጣል። ይሄ ምናልባትም አባቶች እናቶችና ታላላቅ ሰዎችም ቢሆን ሁሉን ነገር በልኩ አድርጉ ብሎ ሲመክሩን ነው የኖሩት እኮ። የአያቶቻችን ግራማ ዊዝደም ይባላል እዚህ ሀገርም እንደምታውቀው። እና ሁሉም ነገር በልክ ሲሆን ነው። በጆሮ ላይም አድርጎ ማውራት ካለበት ምናልባት ከተወሰነ ሰዓት በኋላ እረፍት መውሰድ፣ አንዳንድ ሰዎች እንዲያውም በቀን ውስጥ ለተወሰነ ጊዜ ስልኩን አስቀምጦ እረፍት ከስልክ እረፍት መውሰድ ጥሩ ነው የሚሉም አለ። በተለይ ስልኩን ይዞ መኝታ ውስጥ መግባት እንቅልፍ ችግር እንደሚያመጣ፣ የስነ ልቦና ችግር እንደሚያመጣ ይሄ በቂ ማስረጃ አለ። ስለዚህ ኤፍዲኤ እና ራሱ ኩባንያዎቹ የሚሰጡትን ምክሮች መከተሉ ራሱ ለጊዜውም ቢሆን ጠቃሚ ነው ብዬ አምናለሁ።
መልካም። የስልኩ እጀታ ላይ ያለውን መመሪያ ራሱ ዋቢ አድርገው በቀደመ ፕሮግራማችን መክረዋል። በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች የስልካቸው እጀታ ላይ ያለውን መመሪያ በጥንቃቄ እንዲያነቡ እናስታውሳለን። ፕሮፌሰር ዮናስ የስልክም ሆነ ይሄ ሕይወትን በቀላሉ እጃችን ላይ ያስገባ የረቀቀ ቴክኖሎጂ ሌላ ያልጠበቅነው ማህበራዊ ቀውስም እያመጣ ነው እና በተለይ በወጣቶች በታዳጊዎች ቀደም ብለው እንደጠቀሱት ሁሉ ነገራቸው ከስልካቸው ጋር ተሳስሮ ዙሪያቸው ያለውን ነገር የሚዘነጉበት ሌሎች ክህሎቶችን ማዳበር የሚችሉባቸው ነገሮች ማራኪነቱ ብዙ መረጃዎችን ማቅረቡ የጨዋታ አይነቶች መኖራቸው የሱ ተገዢ ያደረጋቸው ነው የሚለው በወጣቶች ጠባይ ላይ የስነ ምግባር ሁኔታን ማወዛገቡ ቀደም ብለ የገለጹትን ሱሰኝነትን መፍጠሩ እያነጋገረ ነውና ለወላጆችም ለወጣቶችም ምን አይነት ምክሮችን ይሰጣሉ? ምን ማየት አለባቸው ይላሉ?
ይሄ ስነ ልቦናዊ ችግር በተለይ ወጣቶች ላይ ስልኩ በርግጥ በአግባቡ የሚጠቀሙበት ሁኔታ ይኖራል። ለትምህርትም ይጠቅማቸዋል፣ ለጤናም ለብዙ ነገር ጥቅም አለው። ነገር ግን ከልክ በላይ እንደው አንድ ብርሌ ጠጅ መጠጣት አንድ ሰው ምናልባት ሞቅ ብሎት ትንሽ ደስ ብሎት ሊሄድ ይችላል። ነገር ግን 20 ብርሌ ጠጅ ቢጠጣ ለአንጎሉም ለጉበቱም ለሁሉም ጉዳት ያመጣል እና ይሄ ሴልፎን በተለይ ወጣቶች ላይ ከዛ የተለየ አይደለም። ምናልባት ሱስ የማምጣት ከሌላ ኑሮ ከትምህርት ከቤተሰብ ከስፖርት ከተለያየ ጤናማ የምንላቸው ነገሮች የሚያርቅ አንዳንዴ በተለይ እዚህ ሀገር ምናልባትም ክብደት እንዲጨምሩ አንድ ቦታ ቁጭ ብለው 4 ሰዓት 5 ሰዓት 7 ሰዓት 8 ሰዓት ድረስ የሚጠቀመዋሉ
ምግብ እየበሉ የአካል እንቅስቃሴ ሳይኖራቸው ሰውነታቸው በአንድ ቦታ ታስሮ እንዲቀመጡ ያደርጋቸዋል።
እና ይሄ እንደዚህ አይነት ነገሮች ለጤና ጉዳት የሆኑትን ይሄንን ልብ ማለት እና በተለይ ወጣቶችን መመካከር ለሁሉም ለወጣቶች ብቻ ሳይሆን ማንኛውም ሰው ይሄንን ነገር ልብ ብሎ እንዲያስበው ያስፈልጋል። እና ሁሉም ነገር በልኩ ሲሆን ነው ለጤና ጥሩ ነው የሚባለው። ኢን ሞዴሬሽን ምግብም ቢሆን በልኩ መጠጥም ቢሆን በልኩ ስልኩም ቢሆን በልኩ ሲሆን ነው ማለት ነው።
መልካም። ይህ የሱሰኝነትን ወይም ደግሞ ያጠቃቀም ሁኔታን መገደብ ምናልባትም ለጨዋታ የሚጋብዝም ነገር አብረን እንድናይ እድል ይሰጣል። አንዳንዴ የምግብ ጠረጴዛ ዙሪያ እራት ሊበሉ የተቀመጡ ቤተሰቦች ሳይነጋገሩ ምግባቸውን በልተው የሚጨርሱበት ሁኔታ፣ ወደ ውጭም ሲሄዱ ያን አይነት ጠባይ የሚንጸባረቅበት እጅ ስልካቸው ሱሰኝነት የሚጠለፉበት ሁኔታ እናያለንና ቀደም ብሎ የገለጿቸው ትዝብቶች ዘወትር ብዙዎች የሚመለከቱት ጉዳይ ይመስለኛል። ፕሮፌሰር ዮናስ እርስዎ ይገጥሞታል? ታዳጊ ልጅ አለዎት? የቤተሰብ አባል አለ? ራት መብላትም ሆነ ሌላ የቤተሰብ ጨዋታ እንደው በዛ እንዳይጠመድና ቀልቡን ወደሚካሄደው ነገር እንዲመልስ?
ሁሌ ነው የምነጋገረው ከልጆቼ ጋር። በእርግጥ ከዚህ በፊት በተለይ ሚኒሶታ እያለሁ አዮዋ ከሚባለው ክፍለ ሀገር በሽተኛ ያየሁት አለ፣ ህመምተኛ። እና ያ ግለሰብ ኑሮውን በሙሉ ትቶ ቤት ውስጥ እዚሁ ስልክ ላይ ያሉ ስልክና ከስልክ ጋር የተያያዙ ጨዋታዎች እሱን ብቻ በማድረግ ሌላ ነገር ምንም ከሰው ጋር ማውራት ሀሳቡን ሰብስቦ ከሰው ጋርም ለማውራት የማይችልበት ቦታ ላይ ሲደርስ ከዛ ይሄ የኮግኒቲቭ የአቴንሽን ችግር
ትኩረት የማድረግ አቅሙን እያጣ ነው ተብሎ
አዎ፣ የአንጎሉ እና ግን የተለያየ ምርመራ ስናደርግ ግለሰቡ ከመጠን ያለፈ ከፍተኛ ሱስ ነው የያዘው እንጂ ሌላው አንጎሉ ቁልጭ ብላ ጥሩ ሁኔታ ላይ ነበረች በመሳሪያ ስናየው። እና እንደዚህ አይነት ሁኔታዎች አይቻል ወጣቶች ላይ ብዙ ወጣቶች እንኳን ላይም አንዳንድ የወጣት ሐኪሞች ሲነግሩኝ ይሄ ከባድ ችግር ነው፣ በተለይ ከጭንቀት ከድብርት ከእንቅልፍ ጋር የተያያዙ ችግሮች፣ ትምህርት ቤት መጥላት፣ እንደዚህ አይነት ነገሮች ላይ የመያያዝ ሁኔታ አለው የሚል አለ። እና ትልቅ ችግር ነው።
ወደ መጨረሻው ትልቁ ጥያቄ ወስደናል። የእጅ ስልካችን መሳሪያው ነው እንጂ ሁሉ ነገር አይደለም። ነገር ግን የእጅ ስልክም ሆነ ኮምፒውተርን ተጠቅሞ ዛሬ ከፍ ላለ ማህበራዊ ጠቀሜታ የሚውሉ በአንዱ ዓለም ጫፍ ያለ ከሌላው ዓለም ጫፍ ካለ ወዳጁ ጋር ከጠፋ ዘመዱ ሳይቀር በቀላሉ የሚገናኝባቸው ከዜና እስከ መዝናኛዎች ከፎቶግራፍ መለዋወጥ እስከ ፕሮጀክቶችን መስራት ጠቀሜታ አላቸው የሚባሉ ሁሉም በየቤቱ በእጁ ላይ አገልግሎት ተጠቃሚ የሚያደርጉ የተለያየ ጠባይ ያላቸውና ለብዙ ስራዎችም የሚያግዙ የማህበራዊ መገናኛ ብዙሃን የሚባሉት የሌላ ሱስ ተገዢ የማድረግ አቅማቸውን ቀደም ብሎ የገለጹት ሱስ ተገዥነትን ማቃረባቸውን በመስሪያ ቤቱ የተደረገ እርስዎ የሚገኙበት አንድ ጥናት ከጠባይ ለውጥ ጋር የተፈጠረውን ሁኔታ ይመረምራል። ይሄ ሙሉ በሙሉ ይፋ ያልተደረገ በሂደት ላይ ያለ ጥናት መሆኑን የተረዳሁት። እስኪ ለዚህ ሰዓት በቀዳሚነት የመስማት እድል ለገጠማቸው አድማጮቻችን የዚህን ጥናት መንፈስም ሆነ ምንድን ነው እንደ ችግር ያያችሁት ነገር ፕሮፌሰር ዮናስ? ጥናቱ የሚያነጋግር ነው። ቀደም ብሎ በሰማችሁት ማህበራዊ መገናኛ ብዙሃን ጉዳይ ሶስት አዛዣነትና ሌሎች የልጆችን ቀልብ የሚሰርቁበት ሁኔታ አዲሱ ሰዓት አልተገኘም ልንነጋገር፣ በሚቀጥለው ሳምንት እንመለሳለን። ለአሁኑ ግን ፕሮፌሰር ዮናስ እንዳለገዳን ለጊዜያቸው እናመሰግናለን። እግዜር ይስጥልን።
አንድ ተከታይ ውይይት አለን። አዳዲሶቹ የኦሮሞ ህዝብ ዲሞክራሲያዊ ድርጅት መሪዎች ወደ ስልጣን ከመጡ ወዲህ በገዢው ፓርቲ ላለፉት ዓመታት ያልተለመዱ እርምጃዎችን ሲወስዱ ይታያሉ። ከመሰል እርምጃዎች አንዱ የቀድሞ ፕሬዝዳንት ዶክተር ነጋሶ ጊዳዳ የሥራ ዘመናቸውን ከጨረሱ በኋላ ማግኘት ሲገባቸው በፖለቲካ ምክንያት ታግደውባቸው የቆዩ ጥቅማጥቅሞቻቸው እንደዚያው እንደታገዱ ቢሆኑም ኦህዴድ ግን በራሱ በቅርቡ አንድ ስጦታዎችን አድርጎላቸዋል። ለእነዚህ አንደምታዎች እርምጃዎች ምንድን ነው የሚያስቡት ዶክተር ነጋሶ? ለመለስካቸው ነግረውታል።
ለዶክተር ነጋሶ ጊዳዳ መጀመሪያ ያቀረብኩላቸው ጥያቄ እነዚህን ጥቅማጥቅሞች እንዲያገኙ ኦህዴድ የፈቀደሎ እርስዎ ጠይቀው ነው ወይስ በራሳቸው በድርጅቱ መሪዎች ተነሳሽነት ነው የሚል ነበረ። የቀድሞ ፕሬዚዳንት እንደነገሩኝ ጉዳዩ ረጅም ታሪክ አለው። ባጭሩ ግን በሌሎቹ ለእርሳቸው በሚቆረቆር ወገኖች ተገፋፍተው ጥያቄውን እሳቸው እንዳቀረቡ ነው። ይሄ የሆነው ግን የዛሬዎቹ የኦህዴድ ቁልፍ መሪዎች ወደ ሥልጣን ከመምጣታቸው ከዓመታት በፊት ነው። በእነዚህ ሁሉ ዓመታት ለጥያቄያቸው መልስ ሳይሰጣቸው ቆይቶ አሁን ባላሰቡት ሁኔታና ጊዜ በአዲሶቹ መሪዎች አማካኝነት ተፈጽሞላቸዋል። በነገራችን ላይ በኦሮሞ ብሮድካስቲንግ ኔትወርክና በሌሎች መገናኛ ብዙሃን ድርጅቶች እንደዚሁም በብዙ ማህበራዊ መገናኛ ዘዴዎች ሰሞኑን እንደተሰራጨው ኦህዴድ ለዶክተር ነጋሶ ጊዳዳ በየወሩ የ30 ሺህ ብር ደሞዝ አልቆረጠላቸውም። ዶክተር ነጋሶ ለቪኦኤ እንደገለጹት ይህንን በተመለከተ የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ማዕከላዊ ኮሚቴም ሆነ ሥራ አስፈጻሚ ኮሚቴ የወሰነ ውሳኔ እንደሌለ የሚተማመኑበት የመረጃ ምንጭ አረጋግጦልኛል ብለዋል። ለማንኛውም ከሁለተኛው ጥያቄ ልጀምር። እንግዲህ አሁን የነገሩኝ የኋላ ታሪክ ወይም አማርኛው ዳራ ይለዋል፣ በኦሮምኛም ይሆናል
ዳራ።
እሳት ከመነደደና ከእንትን በኋላ ያለው ዳራ ነው
ዳራ።
እና ይሄ ትልቅ ለውጥ ይመስለኛል፣ በእርሶ ህይወት ብቻ ሳይሆን በራሱ በኦህዴድ የአሰራርና የአመለካከት አቅጣጫ ላይ ልዩነት አለው ይላሉ እርሶ?
ይህንን ጉዳይ በተመለከተ ይመስለኛል ሞክረው ይሆናል በኢህአዴግ ደረጃ ጉዳዩን አንስተው ምናልባት ኔጋቲቭ መልስ ሲያገኙ የፈለገ ይሁን እኛ ራሳችን እንችላለን እንወስናለን ብሎ የወሰኑ ይመስለኛል። ይሄ የአመለካከት ለውጥ ነው። እንግዲህ ይሄ አመለካከት ለውጥ ይከታተላለሁ ሚዲያ ቀጥታ ከሰዎቹ ጋርም ሆነ ሌላ ስራ አስፈጻሚ አባላት ጋርም ተገናኝቼ በእንትን ባልል ጥሩ ነው የምል ከማዕከላዊ ኮሚቴ ከስራ አስፈጻሚ ኮሚቴ እሰማለሁ። ጠንካሮች ናቸው ምናምን የሚባል እና ከክትትሌ ማየው ሲጀምሩ እኛ ትልቅ ህዝብ ነን፣ ትልቅ ክልል ነን እና ብዙ ተጎድተናል። ከአሁን ጀምሮ ይሄ ሁኔታ መለወጥ አለበት። የኦሮሞ ህዝብ የበላይ ንጉስ የለውም። ይሄንን እንትን ይሉ ነበር በየስፔቹ። ይሄ የመጣው አይ ቲንክ ከወጣቱ ትውልድ አካል መሆናቸው ይሆናል። እንግዲህ ባለፈው 2 ዓመት ወጣቱ ይሄ ቄሮ የሚባለው ብዙን ተጽዕኖ አምጥቷል እና እነዚህም ወጣቶች ናቸው። እኔ እንደውም አላቃቸውም። አሁን ለምሳሌ አቶ ለማና ዶክተር አብይን በፍጹም አላቃቸው። የት እንደነበሩ ወጣቶች ናቸው እና ይሄ ወተቨር ኢትስ ለኦሮሞ ህዝብ እንትን ሰጥቷቸዋል። ትንሽ አመኔታ አግኝተዋል። እኛ በቃ መሪ አገኘን የሚል ይስተጋባል በኦሮሞ ህዝብ ውስጥ በአባላቱ እስከ ታች ድረስ። የዚህ አይነት አመለካከት አለ ወይስ የለም አላቅም። እንዲያውም አንዳንድ ቦታ የሚሰማው የማይቀበሉ ቢሮክራሲ ውስጥም ያሉ የታችኛ መዋቅር ውስጥ ያሉ አንዳንድ የማይቀበሏቸው ሰዎች ሊኖሩ እንደሚችሉ፣ ሆኖም ግን ህዝቡ እንደ ኦሮሞ ህዝብ ኮንፊደንስ እንትን አድርጎላቸዋል። በራስ መተማመን ፈጥሮላቸዋል። ይሄ ይታያል እና እዛ ላይ ተጨምሮ ይሄ ኢኮኖሚ አብዮት ብሎ ጀምሯል። እና በዛ ምክንያት ከዚህ በፊት በህገወጥ መንገድ የተወሰዱ መሬቶች አሉ። የፋብሪካዎች እንትን ማዕድኖች የተወሰዱ አሉ። ሰፋፊ መሬቶች አሉ ለኢንቨስትመንት ምንም ሳይሰሩ የሚቀመጡ በህገወጥ መንገድ የተወሰዱ አሉ። እነሱን ወስደው ለወጣቱ መስጠቱ ይሄም ብቻ ሳይሆን መምህራንን፣ የቢሮ ሰራተኞችን ቤት እንዲሰሩ መሬት እያከፋፈሏቸው ይሄ ኢኮኖሚክ ሬቮሉሽን አንዳንድ ኩባንያዎችን ያቋቁመዋል። ኬንያ የሚባል የመጠጥ ፋብሪካ አሁን ደግሞ የትምህርት ነው ምንድን ነው ጀምረዋል መሰለኝ። ይሄ ጥሩ እንትን ያመጣላቸው ይመስለኛል። ይሄ የኦሮሞን ህዝብ ከጎናቸው እንዲሰለፉ አድርጓል። እዛ ላይ ደግሞ የሚናገሩት እንትን ነው ይነካል።
እንደምለው እንደምሰማው ከሆነ ከብዙ ከተለመደው ከዛሬ 26 25 ዓመት ጀምሮ ከተለመደው ሬቶሪክና ሌላው ቀርቶ የቃላትና የአመራረት ሁሉ ይለያል።
አንድ መጽሔት ይሁን አይሁን አላቅም፣ አንድ መጽሔት እንትን ሲል እንዲያውም አቶ ለማ የወንጌል ሰባኪ አይነት ሳይሆን አይቀርም የሚነካ እና ይሄ ዘ ሴም ቲንግ አሁን ለምሳሌ ዲሞክራሲያዊ ብሔርተኝነት የሚባለውን ዲሞክራሲያዊ አንድነት የሚባለውን እኛም ስንል ነበር፣ ግን በተለየ መንገድ ነው እንትን የሚያደርጉት። ይሄ ተቀባይነት አስገኝቶላቸዋል። እንደገና አሁን ይሄ በዲሞክራሲያዊ አንድነት በኩል ከጋምቤላ ከቤኒሻንጉል ከአማራ ክልል ባህር ዳር ሄዶ እንትን ማድረግ እኛ በአንድ ጉድጓድ ተቀብረናል እኮ ብሎ ይስባል እና ይሄ እንትን አድርጓቸዋል። ሴልፍ ኮንፊደንስ የሰጣቸው ይመስለኛል ራሳቸው ለአመራሩ እና ከዛ አንጻር የፍራቻ እንትን አይታይም፣ ድፍረት አለ። ከዚህ ጋር ነው የማያይዘው።
ግን እርስዎ እንደሚያውቁትና ሲነግሩንም እንደነበረው የፕሬዚዳንትነት ስፍራውን ከለቀቁበት ጊዜ ጀምሮ እና በፖለቲካ ቀጥታ ከገቡበት ጊዜ ጀምሮ በተለያየ ምክንያት ማጥቅሞ በህግ ተሽሯል ተብሎ ተነግሯል። እነዚህ ሰዎች እንደ ኦህዴድ ይህንን እርምጃ ሲወስዱ በአሁኑ ጊዜ ከነበረው የፖለቲካ መስመር መለየታቸውን ነው የሚያመለክተው የሚመስለው። በእርሷ እንዴት ነው?
እኔም ይህንን ሊሆን ይችላል የሚል እንትን አለኝ። እዛ ደፍሮ በኢህአዴግ ውስጥ ደፍሮ የተለየ በአንድ በኩል ይሄ አለ። በሌላ በኩል ደግሞ እግር አይመስለኝም። ባለፈው ግምገማቸው እንደታየው ንስሐ የመግባት መለወጥ አለብን። ታገሱን፣ ይቅርታ አድርጉልን፣ ታገሱን፣ ራሳችን እናስተካክላለን። ከዚህ በፊትም ነበር ይሄኛው፣ የአሁኑ ግን ጠንከር ያለ ነው። ስለዚህ በሌላ በኩል ግን የኢህአዴግ ራሱ ለውጥ ነው ወይ አሁን በቲፒኤልኤፍ የተወሰደው እርምጃ? የአማራን አልሰማውም፣ የአማራ ክልልን። ይሄም ሊኖር ይችላል እና ሁለቱ ነገሮች በአንድ በኩል የኢህአዴግ ራሱ ምናልባት ለውጥ አሳይቶ ከዛ መቼም ከነጭራሹ ሳይመካከሩ እንትን ያደርጋሉ ወይ? ይህንን ካደረጉ እውነትም ኦህዴድ ማስተካከል አለባቸው የሚላቸውን እንዲስተካከሉ አድርጎ እምቢ ካላችሁ እኛ በራሳችን መንገድ እንሄዳለን የማለት አዝማሚያ አለ ወይ የምለው
ግን፣ ቅድም ካሉት ደግሞ እነዚህ ወጣት መሪዎች ስለ ዴሞክራሲያዊ ብሔራዊነትና ስለ ኢትዮጵያ አንድነት የሚሰብኩትና የሚናገሩት ነገር ቀደም ካለው በጣም የተለየ ይመስላል። ይሄ የበለጠ ያበረታቸዋል የሚል በሀገር አቀፍ ደረጃ ሁሉ ተቀባይነት ሊያስገኝላቸው ይችላል የሚል እምነት አለው እርሶ?
የሚታይ ነው እንጂ አሁን አንድ ጓደኛ ደብረ ማርቆስ ነበር መኪናዎች ላይ የአቶ ለማ ፎቶግራፍ በጃጆች ላይ ሰዎች ይጠይቃሉ ነው የነገረኝ። ምን አይነት ሰው ነው ይሄ? ከየት አይተ ከሆነ መጽሔቶችን የኢትዮጵያ ሙሴ የተገኘ የምትን አይነት ሁሉ አርቲክሎችና ስዕሎች አሉ። የኢትዮጵያ ሕዝብ እኔ እንጃ እንግዲህ በተለይ በአማራ ሕዝብ በኩል ተቀባይነት ያገኙ ይመስለኛል።
በአሁኑ ጊዜ ይህንን አቅጣጫ ሌሎች የኢህአዴግ አባል ድርጅቶች ወይም በድርጅቱ አጠራር እህት ድርጅቶች ነው የሚባሉት መሰለኝ እስካሁን ድረስ ተቃውሞ አሳይተው ያውቃሉ? የሰሙት ነገር አለ?
አልሰማሁም። ተቃውሞ አልሰማሁም። አንዴ ሰማሁት ነገር ካንድ ጓደኛዬ ይሰማሁት ይደቱ ጥሩ ነው። ኢን ፋክት ተቃውሞ ሳይሆን አጣጫው ጥሩ ነው። ዊ አር ሬዲ እንደ ትግራይ እኛ በእኛ በኩል ሊደርሺፑን ለመቀበል ዝግጁ ነን። ነገር ግን የምንጠብቀው ፌር ትሪትመንት ብቻ እንደሌላው ህዝብ ፌር ትሪት
ፍታዊ የሆነ
ፍታዊ
ተቀባይነት እንዲኖረን
እንዲኖረን እንፈልጋለን እንጂ ይሄ እንግዲህ በስፋት በትግራይ ህዝብ ውስጥ አለ ወይስ የለም ማለት ነው።
በእርሶ አስተሳሰብ እንግዲህ በተለይ ካለፉት 2-3 ዓመታት ወዲህ ይህ ሀገር በጣም ከባድ ችግር ውስጥ እንደገባ ይመለከታሉ። ልክ ኦህዴድ እንደመረጠው ባለ መንገድ መሄድ ይሻላል ነው ወይንስ የተለየ ሀሳብ አለው ትርሶ?
የኦህዴድ አቅጣጫ በወጣው መግለጫ ቼ አላጠናሁትም፣ ግን አንድ ነጥብ አለች በጣም ደስ ያለች። በተለይ በኦሮሞ ጉዳይ ላይ ለሚንቀሳቀሱ ፖለቲካ ድርጅቶች የተላለፈው መልእክትና ጥሪ ይሄው ምንድን ነው? በነጻነት ፕሮግራማችሁን ይዛችሁ ልትንቀሳቀሱ ትችላላችሁ። ሆኖም ግን ውጭ ያላችሁም አገር ቤት ውስጥ ያላችሁም አብረን ለመስራት ዝግጁ ነን የሚለው መልእክት በእኔ አመለካከት አዋቂዎች ቢሆኑ የተለያዩ የፖለቲካ ኦሮሞ ፖለቲካ ድርጅቶች ይህንን እድል ቢጠቀሙ ይሻላል ነው የምለው።
በጣም አመሰግናለሁ ዶክተር ነጋሶ ጊዳዳ ስለሰጡኝ ጊዜ።
እኔም አመሰግናለሁ።
መለስካቸውና እንግዳውን ዶክተር ነጋሶ ጊዳዳ እናመሰግናለን። አድማጮች፣ በቀሩን ጥቂት ደቂቃዎች ሰሞኑን ያልተሳካልንን በየቀኑ እናቀርብ የነበረውን ወርሃ የካቲትና የጥቁር አሜሪካውያን ታሪክ ወደሚመለከት አጠር ያለ ቅንብር
በአውሮፓውያኑ የቀን መቁጠሪያ ወርሃ የካቲት የጥቁር አሜሪካውያን ታሪክ የሚዘከርበት ነው። ከወሩ መጀመሪያ አንስቶ እንዳስተዋወቅ ነው ዕለቱንና ወሩን ለማስታወስ በታለመ ቅንብር ዛሬም ሰሞኑን አልተሳካልንም አጠር አጠር ያለ ነገር ለማቅረብ አሉላ እንደ ነገሮችም ገልበጥ ገልበጥ ማድረግ ጀምሯል።
የታሪክ ማስታወሻዎችን ገልበጥ ገልበጥ እናደርጋለን። ሰዓቶች በማጠራቸው ሙሉም ማቅረብ ባንችልም የፈቀደልን ሞክር። እቁ አሜሪካዊ የታሪክ ተመራማሪ መምህርና አሳታሚ ካርተር ጂ ውድሰን የገዛ ወላጆቻቸውም ቀድሞ በባርነት ይተዳደሩ የነበሩ ናቸው። የኔግሮ ታሪክ ሳምንት ይባል የነበረውን የመጀመሪያውን መታሰቢያ እንደ አውሮፓውያን የዘመን አቆጣጠር በ1926 ዓ ም ፈጠሩ። እንደ አውሮፓውያን የዘመን አቆጣጠር በ1976 ዓ ም ከ50 ዓመታት በኋላ መሆኑ ነው። በየዓመቱ ለአንድ ወር የሚዘልቅ ክብረ በዓል እንዲሆን ሲደረግ በጥቁር አሜሪካውያን ታሪክ በፈጸሙት ታላቅ ስራ የተለየ ስፍራ በሚሰጣቸው ሁለት ሰዎች እንደ አውሮፓውያን የዘመን አቆጣጠር የካቲት 14 1818 ዓ ም ከተወለዱትና ባርነት እንዲያበቃ የታገሉ የማኅበራዊ ለውጥ አራማጅ ጸሐፊና ዓለም አቀፍ ዕውቅናም ጭምር ያላቸው ላቅ ያለ ሥራ ከሠሩ ሰዎች ውስጥም የሚመደቡ ጥቁር አሜሪካዊ ናቸው። ከፍሬዴሪክ ዳግላስ እና እንዲሁም እንደ አውሮፓውያን የዘመን አቆጣጠር የካቲት 12 1809 ዓ ም የተወለዱት እናም በነፍሰ ገዳይ ጥይት እስከተገደሉበት እንደ አውሮፓውያን የዘመን አቆጣጠር 1865 ዓ ም ድረስ አገራቸውን ከመሩት ከ16ኛው ዩናይት ስቴትስ ፕሬዚዳንት አብርሃም ሊንከን የልደት ቀኖች ጋር እንዲገጣጠም በሚል ወርሃ የካቲት ተመረጠ። ዶክተር ካርተር ጂ ውድሰን የጥቁር አሜሪካውያን ታሪክ ጥናት ትኩረት እንዲሰጠው ይበልጥም እንዲተዋወቅና ሌሎች ምሁራን ለጥናቱ እንዲጋበዙበት በማድረግ ተዘንግቶና ቸል ተብሎ የቆየው የዚህ ታሪክ ምርምር መስክ አባት በመባል ይታወቃሉ። በዚህ ወር የተፈጸሙና በታሪክ የተለየ ስፍራ ከሚሰጣቸው ክንውኖች ለዓመታት የዘለቀው የባሪያ ፍንገላ ስርዓት እንዲያበቃ እንዲሁም ለጥቁሮች መብት ነጻነት የተካሄደው ተጋድሎ የመሳሰሉት ታላላቅ እንቅስቃሴዎች ሲወደሱና ሲዘከሩ፣ ታላቁን የአሜሪካውያን የእርስ በርስ ጦርነት የመሳሰሉ ክስተቶች ደግሞ በፊናቸው በተለየ ትኩረት ይታወሳሉ። ሰዓታችን ያለቀ ይመስላል። የታሪክ ጥናትና ትምህርቱ ይቀጥላል። አድማጮች፣ በየቀኑ መዘገባችንንም እንቀጥላለን። የዛሬውን እዚህ ላይ ልናበቃ ነው።
ደህና ደሩ።
የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።